ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 13 2015 ዓ.ም ምረት ዝግጅታችን ጀመረ።
የኢትዮጵያ ብሔራዊ ባንክ ከውጭ ወደ አገር ቤት በሚገቡ 38 የምርት አይነቶች ላይ ከጥቅምት 7 2015 ዓመተ ምህረት ጀምሮ የውጭ ምንዛሪ እገዳ መጣሉን አስታውቋል።
የአጭር ጊዜ መፍትሄ ነው። ሌሎች ናቸው እናቆማቸው ወይም ልናግድ ማንችላቸው ምርቶች ዛሬ ማዳበሪያ፣ ጋዝ እነዚህ ናቸው ትልቁን ድርሻ የሚወስዱትና እነዚህኞቹ በፊትም ብዙ ድርሻ አላቸው። እንደ የተወሰነ ተዋጽኦ ያደርጋሉ ከማለት ውጪ በቂ ናቸው ማለት አይደለም።
ውሳኔውን አስመልክቶ ካነጋገርናቸው የምጣኔ ሀብት ባለሙያዎች መካከል አንዱ የሆኑትን ፕሮፌሰር መንግስቱ ከተማን ነው የሰማችኋቸው። ሙሉ ዝግጅቱ ከዜና በኋላ ይቀርባል።
በአይነቱ የመጀመሪያውና ልዩ ቢሆንም ሰዎች ከመናቀው ካርታ ከተለመደው በቁጥር በፊደል መጥቶ ከመንጫወትበት ካርታ ለየት ያለ ካርታ ነው።
አሁን ደግሞ የሰማችኋት ሃና በርሱባት ባላለች የትዳር ተጣማሪዎች ግልጽ ውይይት ባህል እንዲያዳብሩ የሚያግዝ የጨዋታ ካርድ የሰራች ወጣት ናት የምሽቱ እንግዳችን ናት።
ሰላም እንስልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥቅምት 13 2015 ዓመተ ምህረት ምሽት ዝግጅታችንን እነሆ ጀምረናል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የአልሸባብ ታጣቂዎች ቡድን በሶማሊያ ደቡባዊ የወደብ ከተማ ኪስማዩ የሚገኝ አንድ ሆቴል ላይ ጥቃት መክፈቱን እማኞች ተናገሩ። እኩለ ቀን ገደማ ታውቃል ከተባለው ሆቴል ፊት ለፊት አስቀድሞ የፍንዳታ ድምጽ ከተሰማ በኋላ የታጠቁ ሰዎች ሆቴሉን ጥሰው እንደገቡም ተነግሯል። እማኞች እንደተናገሩት እንዲሁም ከስፍራው የተገኙ ቪዲዮዎችም እንደሚያሳዩት በሆቴሉ አቅራቢያ በጥቃት አድራሾችና በጸጥታ ኃይል አባላት መካከል የተኩስ ልውውጥ ተደርጓል። የአደጋ ጊዜ እርዳታ ሰጪ መኪኖች ወይንም አምቡላንሶች ሆቴሉ ወደሚገኝበት የኪስማዩ ወደብ ጎዳናም ሲያመሩም ታይተዋል። ታውቃል ሆቴል በአካባቢው ሽማግሌዎችና የንግድ ማህበረሰብ መሪዎች የሚዘወትር ስፍራ እንደነበረም ተሰምቷል። በጥቃቱ በትንሹ 3 ሰላማዊ ሰዎች እንደተገደሉ የዓይን እማኞች ተናግረዋል። አልሸባብ የተባለው የታጣቂዎች ቡድን ለጥቃቱ ኃላፊነቱን ወስዷል። በዩጋንዳ ዋነኛ ሆስፒታል ውስጥ ባለ የማቆያ ጣቢያ ውስጥ የሚገኙ 2 ሰዎች የኢቦላ ቫይረስ እንደተገኘባቸው ይፋ ሆኗል። ይህም በጣቢያው ውስጥ ያሉ የኢቦላ ህመምተኞችን ቁጥር 5 እንዳደረሰው የሀገሪቱ የጤና ሚኒስቴር አስታውቋል። እኒህ ታማሚዎች በሀገሪቱ መናገሻ ካምፓላ የሚታወቅ የበሽታ ስርጭት የመጀመሪያ ማሳያ ናቸው ተብሏል። የአሁኑ ውጤት ይፋ የተደረገው የሀገሪቱ የመረጃ ሚኒስቴር የኢቦላ ወረርሽኝ በቁጥጥር ስር መዋሉን ሁሉም ነገር ደግሞ በአመቱ መጨረሻ ላይ ይገታል ተብሎ እንደሚጠበቅ ባስታወቀ ማግስት ነው። የሀገሪቱ መንግስት የሶስት ሳምንት የእንቅስቃሴ ገደብ በሙባንዲና ከሳንዳ ቀጠናዎች ላይ ጥሏል። እነዚህ ስፍራዎች የደቡብ ሱዳን ዝርያ የሆነው የኢቦላ አይነት የተቀሰቀሰባቸው የሀገሪቱ መካከለኛ ክፍል ስፍራዎች እንደሆኑ ቀደም ባለው ጊዜ ተገልጿል። አርብ ዕለት በሀገሪቱ መንግስት በኩል የወጣው መግለጫ እስካሁን ወረርሽኙ 65 ሰዎችን እንዳጠቃ 27 ሰዎችን ደግሞ እንደገደለ አስታውቋል። ይሄ ቁጥር በካምፓላ የተገኙትን የመጀመሪያዎቹን 3 ተጠቂዎች ማካተቱ አልተገለጸም። መንግስት ባለፈው ሳምንት የተመዘገቡት 2 የኢቦላ ተጠቂዎች ሙባንዲ ከሚባለው ስፍራ የመጡ እንጂ በዋናው ከተማ የተገኙ እንዳልሆነ አስታውቋል። ዘገባው የሮይተርስ ነው። ሩሲያ በሰላማዊ ሰዎች የኃይል አውታሮች ላይ መጠነ ሰፊ ጥቃት በመክፈቷ ምክንያት ሀገር አቀፍ የኃይል መቋረጥ እንደተከሰተ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትናንት በቪዲዮ በተላለፈ ንግግራቸው አስታወቁ። የዩክሬን ባለስልጣናት በሀገሪቱ የሚገኙ 1.5 ሚሊዮን ቤቶች ያለ ኤሌክትሪክ ኃይል መቅረታቸውን ተናግረዋል። ዘለንስኪ ግን አብዛኞቹ የሩሲያ ሚሳኤሎችና ድሮኖችን መጥተው መጣላቸውን በመግለጽ ቀደም ብሎ በሀገራቸው የጦር ኃይል በኩል ከምድርና ከባህር ከተነሱት 33 ሚሳኤሎች መካከል 18 መክሸፋቸውን የሚገልጸውን መግለጫ በድጋሚ አጠናክረዋል። ሀገራቸው ሙሉ በሙሉ የሩሲያ ጥቃትን ለመመከት የሚያበቃ አቅም ባሁን ጊዜ ባይኖራትም ከአጋሮቻቸው ጋር በመሆን በአስፈላጊው ደረጃ ቀስ በቀስ እንደሚደርሱ እርግጠኛ መሆናቸውን አስተውቀዋል። ባለፉት 2 ሳምንታት ሩሲያ በዩክሬን የኃይል ጣቢያዎች የውሃ አቅርቦት ስርዓትና ሌሎች ቁልፍ መሰረታዊ ልማቶች ላይ ጥቃቶችን አጠናክራለች። ትናንት ባስተላለፉት ንግግራቸው ዘለንስኪ ባለስልጣናት በጥቃቶች ምክንያት የኃይል መቆራረጥ በገጠማቸው ግዛቶች ውስጥ የተቋረጠውን ኃይል መልሰው ለመቀጠል መቻላቸውን ተናግረዋል። ከአውሮፓውያኑ ጥቅምት 10 ወዲህ በተከፈቱ ጥቃቶች የዩክሬን 30% የኃይል ጣቢያዎች መውደማቸውን ዘለንስኪ ተናግረዋል። የሀገሪቱ ጠቅላይ ሚኒስትር ደኒስ ሽሚያል የበረታው የሚሳኤልና የድሮን ጥቃት አዲስ የዩክሬናውያን ስደተኞችን ወጀብ እንዳያስነሳ አስጠንቅቀዋል። በዩክሬን የኤሌክትሪክ ኃይል የማሞቂያ አቅርቦት ውሃ ከሌለ ይሄ አዲስ የስደተኞች ሱናሚ ይፈጥራል ብለዋል። ፍራንክፈርተር አልገማይን ዥንተንግ እሰኘ የጀርመን የዜና አውታር። በዓለም የተለያዩ ቦታዎች ከተደረጉት ሁሉ ከፍተኛው ነው የተባለ በሺዎች የሚቆጠሩ ኢራናውያንን ጨምሮ ወደ 80,000 የተገመቱ ሰዎች የተሳተፉበት በኢራናውያን ሴቶች ለተመረው ተቃውሞ አብሮነትን ማሳያ ሰልፍ በጀርመን በርሊን ተካሂዷል። ኢራናውያን ወደ በርሊን ያቀኑ ሲሆን በስዊድን፣ ጣሊያን፣ ፈረንሳይ፣ ስዊዘርላንድና ሌሎች የአውሮፓ ከተሞችም ሰልፎች መደረጋቸውን የሚያሳዩ ምስሎች ወጥተዋል። በለንደን፣ ቶሮንቶ፣ ዋሽንግተንና ሎስ አንጀለስም ተጨማሪ ሰልፎች ተደርገዋል። በበርሊኑ ሰልፍ ላይ የተሳተፈችው ማሩ የተባለች ኢራናዊት እዚህ ቦታ የተገኘነው ለኢራን ህዝቦች አብረናችሁንን ለማለት በመሆኑ ደስተኛ ነኝ ብላለች። ሌሎች ለቪኦኤ ሐሳባቸውን የገለጹ የሰልፍ ተሳታፊዎች በኢራን ጎዳናዎች ህይወታቸውን ለሚያጡት አብሮነታቸውን ለማሳየት በማሰብ ለሰልፍ እንደወጡ አስተውቀዋል። ከኢራን ውጪ በርካታ ኢራናውያን በሚኖሩባት ሎስ አንጀለስ ሰልፈኞች በተዘጋው የከተማው ክፍል በኩል በቀስታ የሚተም የጋራ የእግር ጉዞ አድርገዋል። ለኢራን መንግስትን ውድቀት ተመኝተዋል፣ ነጻነት እንሻለን በማለት በጋራ ጥሪ ሲያቀርቡም ተሰምተዋል። ስድስተኛ ሳምንቱን ያዘው የበረታ የመጣው ሴቶች የመሩት ተቃውሞ የተነሳው ማሐሳ አሚኒ የተባለች ወጣትን ሞት ተከትሎ ነው። የሀገሪቱን አወዛጋቢ ያለባበስ ደንብ በመጣስ በመስከረም አጋማሽ በኢራን ስነ ስርዓት አስከባሪ ፖሊሶች የተያዘችው ማሐሳ ከሶስት ቀናት በኋላ በስር ላይ እንዳለች ህይወቱ አልፏል። አድማጮች፣ ለምሽቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር እንድትቆዩ እንጋብዛለን።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 13 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
የመጀመሪያው መሰናዷችን ደሬ በበርካቶች ዘንድ መነጋገሪያ የሆነውና በቅርቡ ደግሞ የኢትዮጵያ ብሔራዊ ባንክ ይፋ ያደረገውን ውሳኔ አስመልክቶ አንተ ከባለሙያዎች ጋር ያደረከው ውይይት ነው። እንደሚታወቀው የኢትዮጵያ ብሔራዊ ባንክ ከውጭ ወደ ሀገር ቤት በሚገቡ 38 የምርት አይነቶች ላይ ከጥቅምት 7/2015 ዓመተ ምህረት ጀምሮ የውጭ ምንዛሪ እገዳ መጣሉን ጥቅምት 4/2015 ዓመተ ምህረት ባወጣው መግለጫ አስታውቋል።
አው ውሳኔው ደግሞ በተለያዩ የንግድ ዘርፍ የተሰማሩት ነጋዴዎችንና ሸማቾችን አስደንግጧል። መንግስት ግን ይህ የማስተካከያ እርምጃ እንደሆነና ጊዜያዊ መሆኑን ነው የገለጸው። ይህ ማለት እገዳው የአብይ ወይም ማክሮ ኢኮኖሚውን ለማረጋጋትና እድገትን ለማረጋጋት ነው በሚል የተወሰደ ነው።
ስለዚህ ደረጃን አስመልክቶ ሁለት የምጣኔ ሀብት ባለሙያዎችን አነጋግራለሁ። ፕሮፌሰር መንግስቱ ከተማና ዶክተር ደግዬ ጎሹ በዚህ ውሳኔ ጥቅሞችና ጉዳቶች ዙሪያ የሙያ አስተያየታቸውን ያካፍሉናል። በዋናነት ግን ሁለቱም ውሳኔው የተባሉትን ችግሮች ለመቅረፍ ጊዜያዊ እንጂ ዘላቂ መፍትሄ የማያመጣ መሆኑን ነው የገለጹት። በቀጥታ አንተ ከመጣኔ ሀብት ባለሙያዎቹ ጋር ወዳደረከው ቆይታ እንለፍ።
የኢትዮጵያ ብሔራዊ ባንክ እገዳውን ያስተላልፈው የውጭ ምንዛሬ እጥረትና እየናረ የመጣውን የጥቁር ገበያ ለመቆጣጠር መሆኑን አስታውቋል። የምጣኔ ሀብት ባለሙያው ዶክተር ደግዬ ጎሹ በእገዳው ከተካተቱት አንዳንዶቹን የምርት አይነቶች በመዘርዘር የእገዳውን ዓላማ እንደሚከተለው ያስረዳሉ።
ከውጭ የሚገቡ ናቸው። በአብዛኛው የውጭ ምንዛሬ የሚያስፈልጋቸው ስለሆነ እነሱ የውጭ ምንዛሬ አይመደብላቸውም ማለት ነው። ወደ 38 አይተሞች ናቸው። በአብዛኛዎቹ ምግብ ነክ ያልሆኑ ናቸው። የምግብ ነክም አሉ በእርግጥ የታሸጉ ወይ እና ሌሎች የቢሮ የእቃ የተገጣጠመ አውቶሞቢሎች፣ ሞተር ሳይክሎች፣ ፍራፍሬዎች፣ የታሸጉ አልኮልና አልኮል ያልሆኑ መጠጦች እንደ ሳሙና እና ሌሎች ውበት መጠበቂያዎች ብቻ በአጠቃላይ 38 ናቸው። አብዛኞቹ ግን ምግብ ያልሆኑ ሸቀጦች ናቸው። እንግዲህ ስታቢው የገደቡ ዓላማ የሚለው አሁን በተፈጠረው ዓለም አቀፋዊ አለመረጋጋት ወይም ግሎባል ሾክ የሚባለው የፈጠረውን የዋጋ ውበት ለመቆጣጠር እንዲያስችል በተለይም የውጭ ምንዛሪያችንን ቆጥበን በጣም ወሳኝ ለሆኑ ሸቀጦች ማስመጫ እንዲሆን ነው። በተለይም ምግብ፣ መድኃኒትና የምርት ግብአቶችም ማለት ነው።
የኢትዮጵያ መንግስት ያስተላለፈውን ውሳኔ በሚመለከት የአሜሪካ ድምጽ ያነጋገራቸው ባለሙያዎች አዎንታዊና አሉታዊ መልኮቹን ገልጸዋል። የኢትዮጵያ ኢኮኖሚስቶች ማህበር ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ መንግስት ውሳኔዎቹን ያሳለፈበትንና አገሪቱም ያለችበትን ሁኔታ መረዳት አዎንታዊ ጠቀሜታውን ለመገንዘብ ይረዳል ይላሉ።
በዋናነት እንግዲህ የምን ለምንድን ነው መንግስት የወሰነው የሚለውን ማየት የሚያስፈልግ ይመስለኛል። አሁን አገሪቱ በተለይ የውጭ ምንዛሬ እጥረቱ በጣም ከፍተኛ ነው። በዛ ላይ የህገወጥ የውጭ ምንዛሬ ዝውውርም በስፋት እየታየ ስለሆነ እነዚህን በተወሰነ ደረጃ ይቀርፋል በሚል የተተገበረ ነው የሚመስለኝ እኔና ምናልባት ጥቅሙ ምንድን ነው የሚለውን ለማየት በአንድ በኩል እዚህን የውጭ ምንዛሬ እጥረቱን በተወሰነ ደረጃ ይቀርፋል፣ ለእነዚህ ምርቶች እናውል የነበረውን የውጭ ምንዛሬ ሌሎች መሰረታዊና ወሳኝ የሆኑ ምርቶችን አለማስገባት ወይም አለመግዛት የምንችላቸውን የማንችላቸውን እንደነ ነዳጅ፣ ማዳበሪያ፣ መድኃኒት የመሳሰሉትን ለመግዛት ያስችላል። በተወሰነ ደረጃ እንግዲህ እነዚህ ላይ ውል የነበረውን ወደዛ መቀየር ስለሚቻል ማለት ነው።
ፕሮፌሰር መንግስቱ ውሳኔው ህገወጥ ምንዛሬውንም በተወሰነ ደረጃ ይቀርፋል ብለው እንደሚያምኑ በመግለጽ ምክንያታቸውንና ሌሎች ጥቅሞች ያሏቸውን እንደሚከተለው ያብራራሉ።
በሁለተኛ ደረጃ ይሄ ህገወጥ የውጭ ምንዛሬውን በተወሰነ ደረጃ ይቀርፋል ብዬ ገምታለሁ። ምክንያቱም በተለይ አሁን እነዚህ እገዳ የተጣለባቸው 38 አካባቢ የምርት አይነቶች ከጊዜ ወደ ጊዜ ከገበያ ውስጥ እየወጡ መሄድ አለባቸው፣ ምክንያቱም ከውጭ እንዳይገቡ ተብሏል። ግን ከሁለት ወር ከሶስት ወር በኋላ ገበያ ውስጥ የሚታዩ ከሆነ እነዚህ ምርቶች ህገወጡ እንቅስቃሴ አሁንም አለ ስለሚያስብል ያንን ለመከታተል ለመቆጣጠርም ስለሚያስችል ለመቀነስ ትልቅ አስተዋጽኦ ይኖረዋል። ሌላው ደግሞ እንግዲህ ከዚሁ ጋር ተያይዞ ምናልባት የሀገር ውስጥ ምርቶችን አምራቾችን የማበረታታት አዎንታዊ ተጽዕኖም ይኖረዋል። አንዳንድ ምርቶች አሁን የተከል ክልከላ የተደረገባቸው ምርቶች በሀገር ውስጥም ጥራታቸው ይለያይ መጠናቸው ይለያይ እንጂ የሚመረቱም አሉና እነዛን ምርቶች የማበረታታት የማይመረቱትንም ቢሆን ወደ ማምረት የመግባት እድል ስለሚሰጥ በተወሰነ ደረጃ ጥራት ላይ ተሰርቶ መጠን ላይ ተሰርቶና የሀገር ውስጥ ምርት ለመጨመር አስተዋጽኦ ያደርጋል። በተለይ ግብርና ምርቶች ላይ ብቻ የማምረት ላይ ያተኮረውን ኢኮኖሚ ወደ ፋብሪካ ውጤት ምርት መሄድን ያበረታታል የሚል ግምት አለ። ይህን ሲያበረታታ ይሄ የውስጥ ኢንዱስትሪ ስፋፋ ደግሞ በተወሰነ ደረጃ የስራ እድልም የመፍጠር አዎንታዊ ተጽዕኖ ይኖረዋል። ጥቅሙ ይሄ ነው።
ዶክተር ደግዬ መንግስት ለዘረዘራቸው ሸቀጦች የውጭ ምንዛሪ መመደብ ካቆመ ቆይቷል። ስለዚህ ቀድሞውንም ምንዛሪ የማያገኙ በመሆኑ ውሳኔው የውጭ ምንዛሪ በማስገኘት ረገድም ሆነ የኑሮ ውድነቱን በመቀነስ የሚያመጣው ለውጥ ያለ አይመስለኝም ይላሉ።
እስካሁን ቢሆን ባለው ነባራዊ ሁኔታ የውጭ ምንዛሪ ለእነዚህ ለተዘረዘሩት ሸቀጦች በጣም ቆይቷል። መንግስት የውጭ ምንዛሪ መመደብ ካቆመ ማለት ነው። ለምሳሌ መኪና ብትወስድ ብዙ ካምፓኒዎች 4-5 ዓመት ሆናቸዋል የውጭ ምንዛሪ ሲመደብላቸው አቁሟል። የውጭ ምንዛሪ ምንጭ ያለው ሰው ብቻ ሲመጣ እንደ ወኪል ሆነው ያስመጣሉ እንጂ የለም። አንዳንዶቹ ደግሞ እንዲሁ ያስመጣሉ። ስለዚህ በአብዛኛው የውጭ ምንዛሪ ከዚህ ሴቭ እንቆጥብና ለሌሎች ነገሮች እናውለዋለን የሚለው ብዙም የሚሆን ነገር አይደለም። እስካሁን ድረስ ብሔራዊ ባንክ መመደብ ካቆመ ለብዙ ነገሮች እንግዲህ ለመንግስት ተቋማት እንኳን ቆይቷል። ብዙ 3-5 ዓመታት ሆነዋል። ለተወሰኑ ነገሮች በጣም የውጭ ምንዛሪ እጥረቱ በከፍተኛ ደረጃ እየባሰ ስለመጣ ማለት ነው። ስለዚህ አሁን ስላልመደበ እስካሁን አይመደብላቸውም፣ ግን ይመጣሉ በፍራንኮ ቫሉታ መልክ ማለት ነው። በተቃራኒው ደግሞ የፍራንኮ ቫሉታ ሊቆጣጠር የሚችልበት መንገድ ጥሩ ሬጉላቶሪ ፍሬምወርክ ስለሌለው በዚህ ምክንያት ችግሩ የሚቀጥል ነው የሚሆነው ማለት ነው። ስለዚህ የውጭ ምንዛሪ ላይ ይፈጥራል ወይም አቅርቦቱን ያሻሽልናል የሚለው የሚመስል ነገር አለ። ባራዩን እንደዛ አስባልሆነ ማለት ነው።
ሸቀጦቹ ቀድሞውንም ወደ አገር ውስጥ ይገቡ የነበሩት መንግስት በፈቀደላቸው የውጭ ምንዛሪ አልነበረም የሚሉት ዶክተር ደግዬ ፍራንኮ ቫሉታ ድሮም ነበር አሁንም አለ፣ ብሔራዊ ባንኩ የመቆጣጠር አቅሙን እስካላሳደገ ድረስ ወደፊትም ይቀጥላል ይላሉ።
ምን መሰለ ገደቡ ምንም ትርጉም የለውም ነው፣ ሪሌቫንት አይደለም ገደቡ ራሱ። እነዚህም በማቆማችን መንግስት የውጭ ምንዛሪ ለነዚህ ሸቀጦች እየመደበ አግባቡ ቢሆን ኖሮ አሁን መመደቡ ስለሚያቆም ይሄን ለሌላ በጣም ስትራቴጂክ ለሆኑት ኢምፖርቶች ለምግብ፣ ለመዳበሪያ፣ ለመሳሰሉት ያውል ይችላል። አለ 3 4 5 አመት አልፎታል መንግስት የማረካቻ መመደብ ከአቆመ ስላቻለ ማለት ፕሪፈረንሻሊ ለአንዳንድ ተቋማት ቢመደብም ማለት ነው። ስለዚህ የውጭ ምንዛሪ ክምችታችን የሚያሻሽል ነገር የለው። አሁንም ከዚህ ኦፊሻሊ እየተመደበላቸው የሚመጡ ሸቀጦች ስላልነበሩ ፍራንኮ ቫሉታ ድሮም አለ አሁንም አለ መንግስት አለ ይፈቅድም ባይፈቅድም አለ ግን መቆጣጠር ስላቃተ ነው እንጂ ከየአገሩ የሚመጣው በሻንጣው በየቦርሳው የሚመጣው ሸቀጥ ሁሉ ነው ወደ ገበያ እየገባ። በጣም ከፍተኛ ክምችት ከሆነ የሆነ ታሪፍ ይከፍላል፣ ካልሆነ ግን ፐርሰናል እንደ ግልቃ ተወጥሮ የሚገባበት ሁኔታ ስላለ አሁን ምናልባት ሊጠቅም የሚችለው ነገር ይህ ሸቀጥ ከውጭ እንዲመጣ አልተፈቀደለትም፣ የውጭ ምንዛሪ አይመደብለትም ተብሎ በህግ ከተደነገገ የሚመጡትን ከመጠን በላይ ከግል ፍጆታ ውጪ ከሆኑ ለመውረስ ወይም ለመከልከል ካልሆነ በስተቀር የውጭ ምንዛሬችንን አሻሽሎ ለተሻለ ኢምፖርት እንጠቀምበታለን እንደሚለው ብዙም የሚሰራ አይደለም።
ይልቁንም ውሳኔው የዋጋ ግሽበቱ እንዲቀጥል ሊያደርግ ይችላል በማለትም ዶክተር ደግዬ ስጋታቸውን ይገልጣሉ።
ስለዚህ ስለ ነገር ምንድነው በእነዚህ ምግብ ባልሆኑ ሸቀጦች ላይ ቀድሞም መጠናቸው ውስን ነው፣ አሁን እነሱ ሲገደቡ የዋጋ ግሽበቱ በጣም ይባባሳል። በእነዚህ ሸቀጦች ላይ ባለፉት ጊዜያት እስካሁን ድረስ 43% ነው ምግብ ነክ ያልኩ ሸቀጦች ዋጋ ግሽበት፣ ቀሪው 57% ከምግብ ጋር የተያያዙ ናቸው። አሁን ይሄ ይጨምራል ማለት ነው። ከአሁን ባለው ሁኔታ ከውጭ የሚመጡ ሸቀጦች ውስን በመሆናቸው ማናቸውንም ስቶክ ያዝ በፈለገው ዋጋ ነው የሚሸጠው አስመጪ። ይሄ ችግር አለ። የውጭ ምንዛሪ ከሌላ ምንጭ ይመጣል። አሁን በእርግጥ አሁን ይሄ ኢትዮጵያ ውስጥ የዋጋ ግሽበት የተከሰተው በአብዛኛው በግሎባል ሾክ አይደለም። በፊትም ቢሆን ከውጭም የሚመጡ ቢሆንም እንኳን እኛ ባለን ከፍተኛ የሆነ የውጭ ምንዛሪ እጥረት በቂ መጠን ማስመጣት ስለማንችል ነው ዋጋቸው የጨመረው። አሁን የተለየ ነገር እኛ ጋር ዋጋ ጨመረ ከተባለ ከኢምፖርት ጋር ተያይዞ ምናልባት ነዳጅና ማዳበሪያ እንጂ ከምግብ ጋር የሚያገናኘው ነገር የለም እና ትንሽ አላማው ይሳካል አይሳካም የሚለው በራሱ ችግር አለው ማለት ነው። እና የኢትዮጵያ የዋጋ ግሽበት የተከሰተው በራሳችን የፖሊሲ የኢኮኖሚክ ፖሊሲ ችግር እና በተወሰኑ ሸቀጦች አሁን እንደማናቸውም ማለት በአብዛኛው ምግብ ኢምፖርት ስለማናደርግ ማለት ነው።
የዋጋ ግሽበቱ ላይ መጠነኛ ችግር ሊፈጥር ይችላል ያሉት ፕሮፌሰር መንግስቱ ከተማ ውሳኔው ሊያስከትላቸው ይችላል የሚሏቸውን ሌሎች ጉዳቶች በስጋት መልኩ ዘርዝረዋቸዋል።
ምናልባት ጉዳቱ እንግዲህ አሁን በአጭር ጊዜ ውጤትና የዋጋ ግሽበቱን በተወሰነ ደረጃ የሚያባብሰው ይመስለኛል። እነዚህ ምርቶች ስለሚቆሙ ገበያ ላይ ከዚህ በፊት የገቡት ምርቶች ላይ ዋጋው በጣም ይጨምራል። እንደገና ደግሞ በሀገር ውስጥም የሚጠቁም ቢሆኑ ሀገር ውስጥ ያለው ምርት ራሱ ከድሮ ዋጋ አሁን ይጨምራል። እነዚህ ክልከላ የተደረገባቸው የምርት አይነቶች በሀገር ውስጥ እንዲመረቱ ማለት ነው። እንደገና መንግስት የዚህ ከኢምፖርት ታሪፍ የታሪፍ ገቢንም የመንግስትን ይቀንሳል። እነዚህ ምርቶች ወደ ሀገር እንዳይገቡ ሲባል ገቢንም የመንግስት ይቀንሳል። የሸማቾች ደግሞ የሚያገኙትን አማራጭ ይቀንስባቸዋል እነዚህ ምርቶች በመቅረታቸው ነው። ምናልባት ደግሞ ይሄ የንግድ አጋር አገራት ጋር ያለንን ግንኙነትን በተወሰነ ደረጃ ሊቀንስ ይችላል። ያው ደግነቱ እኛ ብዙ ኤክስፖርት የምናደርገው ነገር ስለሌለ እንጂ ለእኛ የሚልኩ ሀገሮች ከእኛም የሚገዙት ነገር ስለሚኖር እነዚህ እነሱ ይልኩ የነበሩትን አንወስድም ስንል እነሱም ደግሞ ከእኛ የሚወስዱትን የመቀነስ አዝማሚያ የማሳየት አይነት ሁኔታ ሊፈጠር ይችላል። ያው እኛ ብዙ የምንልከው ነገር ስለሌለ በዛ ረገድ ብዙ ተጎጂ ላንሆን እንችላለን እና እነዚህ ነገሮች ናቸው አጠር አድርጌ ምናልባት ጥቅምና ጉዳቱን
ማስቀመጥ ካስፈለገ ይሄ ነው።
ሸቀጦች የሚመጡት ምንጩ ካልታወቀ ቦታ በሚመጣ የውጭ ምንዛሪ እስከሆነ ድረስ የዋጋ ግሽበቱ ሊቆም አይችልም የሚሉት ዶክተር ደግዬ ሙስናን በግንባር ቀደም በማንሳት ለዚህ ደግሞ መንስኤዎች ናቸው የሚሏቸውን ነገሮች እንደሚከተለው ይገልጿቸዋል።
ከታወቀ ምንጭ የሚገኘው የውጭ ምንዛሪ ካልተሻሻለ ድረስ ችግሩ የሚቀጥል ነው የሚሆነው። በእነዚህ ሸቀጦች ላይ ያለው የዋጋ ግሽበት ግን እየተባባሰ እንደሚሄድ ነው። ችግሩ ለምን እንደዚህ የሚሆነው? ብዙ ጉዳዮች አሉበት። አንደኛው ሙስና በጣም ያለበት ነው፣ ዘርፉ ማለት ነው። ባለፉትም አመታት በነበረው በወያኔ አስተዳደር ጊዜ የነበረው በህወሓት አስተዳደር ግሩፕ ነው አስመጭና ላኪው። አሁን በተመሳሳይ ሌላ እንደዚህ የምታረግ ከሆነና ፌርሊ ፋይናንሻል ሴክተር በትክክል የሚመራ ከሆነ ካልሆነ ኢምፖርት እና ኤክስፖርት የሚያደርገው አካል በትክክል ካልመራው ይሄ ችግር ይቀጥላል ማለት ነው። የቁጥጥር ስርዓታችን ፍራንኮ ቫልታን በተመለከተ ለምሳሌ ማስቆም አልቻልንም። አሁን ሳይደነግጥ ይገባል፣ ቢፈቀድም ባይፈቀድም ይገባል። የመቆጣጠሪያ ስራ ስለሌለው ከሙስናው ጋር ተደማምሮ ማለት ነው። ለምሳሌ የብሔራዊ ባንካችን ነጻነት ነው። መንግስት የሚፈልገውን ማስፈጸም ይችላል። በብሔራዊ ባንካችን የፋይናንሻል አውቶሪቲ ኦቶኖሚ የሚባለው ነገር በገንዘብ በኩል ከመጣን የፈለገውን ያትማል። መንግስት ባለፉትም ነበር፣ አሁን ሊኖር ይችላል፣ የፈለገውን ይበደራል። እንደዚህ ከሆነ በምንም ተአምር ዋጋ ግሽበትን እንቆጣጠራለን የዜጎችን የኖሮ ወርታ እናሻሽላለን የሚለው ስበቱ እየተቃረነ ነው የሚሄደው። ብዙ ነገሮች አሉ። ደንበኞቹም ራሱ ብሔራዊ ባንኩ ላይ ያላቸው ኮንፊደንስ በጣም የሚቀንስበት ከዚህ በፊት ብዙ ምሳሌዎች ሊነሱ ይችላሉ። ከቤት ጋር የሚደረግ የውጭ ምንዛሬ ቁጠባ ዲቫሉዌሽን፣ ምን እንግሊዝ ዲቫሉዌሽን ወይም የኢትዮጵያን ብር ዋጋ የመቀነስ ሁኔታ ይታያል። ምንም አላማ ግን የለውም። የውጭ ምንዛሬን ያሻሽላል ይባላል፣ አሻሽሎ አያውቅም። ከዛ ውጪ በህገወጥ የውጭ ምንዛሪ ገበያው እና በህጋዊው ገበያ መካከል ያለው ልዩነት በጣም እየሰፋ ነው የሄደው። ይህንን ማስቆም አልተቻለም። ለምን? እጥረቱ ስላለ ሁለቱም ዘርፎች የገበያ ዘርፎች በየራሳቸው ምክንያት የሚወሰኑ ስለሆኑ ይቀጥላል። ግን
የውጭ ምንዛሪው ሊሻሻል የሚችልበት ዋነኛውና ትልቁ ምንጮቹን ማወቅና እነሱ ላይ መስራት ነው የሚሉት ዶክተር ደግዬ ኢትዮጵያ ውስጥ ባለው አለመረጋጋት የውጭ እርዳታና ኢንቨስትመንት መቋረጥ መሆኑን ይናገራሉ።
የውጭ ምንዛሪ ሊሻሻል የሚችልበት ዋነኛው ነገር የተለመዱትን የሚታወቁት አሉ። የውጭ ምንዛሪ ኢትዮጵያ ውስጥ ምንጩ ምንድን ነው? አንዱና ትልቁ የውጭ እርዳታና ድጋፍ ነው። አሁን ባለው ሁኔታ እየቀነሰ መጥቶ በተለያየ ማዕቀብ በመሳሰሉት በራሳችን ችግር በአገር ውስጥ ባለው አለመረጋጋትና የእርስ በርስ ግጭት በጣም ቀንሷል። ከፍተኛ ብዙ ማዕቀቦች በአሜሪካን ብለው በአውሮፓ ህብረትም ብዙ ተጥሎብን ትልቁ የውጭ ምንዛሪ ምንጭ እሱ ነው። እሱ ሲቆም መወላዳት የማይቻልበት ሁኔታ እየተደረሰ ነው። ሌላው ብድር ነው። በተመሳሳይ ከዚያ ጋር የሚሄድ ነው። ለመበደር የሚያስፈልጉ ነገሮች አሉ። ያም ሆኖ ባለፉት ዓመት ከ34 ቢሊዮን ዶላር በላይ ነው የውጭ ብድር ብቻው ማለት ነው። ቁልፍ ችግሩ የት ጋ ነው? ቁልፍ ችግሩን ከፈታ ሌሎች ችግሮች አብረው የሚፈቱ ነገሮች ናቸው። ቁልፍ ችግር አሁን ባለው ነባራዊ ሁኔታ ችግሩ ድሮም የውጭ ምንዛሬ ክምችት እጥረት ቢኖርም አሁን በጣም እዚህ ደረጃ ላይ የደረሰው ባይንዲንግ ኮንስትሬንት የሚባለው ማለት ነው። በሀገር ውስጥ ያለው ፖለቲካል ኢንስቴቢሊቲ እና የእርስ በርስ ግጭት ነው። የፖለቲካ አለመረጋጋትና የእርስ በርስ ግጭት ነው። ይህ እስካልከፈታ ድረስ ቀጥታ ኢንቨስትመንት ሊኖር አይችልም። እርዳታና ብድራቸውን ያቆማሉ። ቀላል ምሳሌ አገዋን ኢንቨስትመንትንም እንደዚሁ ኤክስፖርትንም ያግዳሉ፣ በአሜሪካ በሌሎች ማርኮች ማለት ነው። ቁልፉ ነገር እዚህ ላይ ነው።
ፕሮፌሰር መንግስቱ አብዛኞቹን የውጭ ምንዛሪ የሚወስዱት እነዚህ ሳይሆኑ ሌሎች ምርቶች መሆናቸውን በመግለጽ ውሳኔው በቂ አይደለም ይላሉ።
በቂ ናቸው ማለት አይቻልም። ይሄ በተወሰነ ደረጃ መጠነኛ የውጭ ምንዛሬ እጥረትን የሚቀርፍ ካልሆነ በስተቀር በቂ አይደለም፣ በውጭ ምንዛሬው በኩል ስናይ ማለት ነው። አብዛኛውን የውጭ ምንዛሬ ሪሶርሳችንን የሚወስዱት ሌሎች ናቸው። መሰረታዊ ልናቆማቸው ወይም ልናግድ የማንችላቸው ምርቶች ለምሳሌ ማዳበሪያ፣ ጋዝ፣ እነዚህ ናቸው ትልቁን ድርሻ የሚወስዱት እና እነዚህኞቹ በፊትም ብዙ ድርሻ ያላቸው እንደ የተወሰነ አስተዋጽኦ ያደርጋሉ ከማለት ውጭ በቂ ናቸው ማለት አይደለም። ይሄ የአጭር ጊዜ መፍትሄ ነው። እኔ አድርጌ የምወስደው በረጅም ጊዜ ሌሎች ነገሮች መሰራት አለባቸው። ለምሳሌ ወደ ውጭ የምንልካቸውን የምርት አይነቶች ማስፋፋት ያስፈልጋል። አሁን የኛ ሀገር የውጭ ምንዛሬ ምንጩ ውስን ነው። ወደ ውጭ ከምንልከው የምናገኘው የውጭ ምንዛሬ 18-19% አይበልጥም ከአጠቃላይ የውጭ ምንዛሬያችን ማለት ነው። አብዛኛው ይሄ ውጭ ያሉ ዜጎች ወደ ሀገር ቤት የሚልኩት ወደ 1/4 አካባቢውን ይይዛል። ሌላው በብድር በእርዳታ አይነት የሚመጡ ናቸው እና ያ ጤናማ ኢኮኖሚ አስብሎ
ወደ ውጭ በመላክ የሚገኝም የውጭ ምንዛሪ ትንሽ ሆነ ማለት የኢኮኖሚ ጥሩ አይደለም ማለት ነው። ስለዚህ ያን ማስፋት ያስፈልጋል። የውጭ ምንዛሪን እቃ በመላክ ወደ ውጭ በመላክ የሚገኘውን መጨመር ያስፈልጋል።
በአዲስ ዘመን ጋዜጣ ላይ ውሳኔውን አስመልክቶ አስተያየታቸውን የሰጡት የፓን አፍሪካ የንግድና የኢንዱስትሪ ምክር ቤት ዋና ዳይሬክተር እና የምጣኔ ሀብት ባለሙያው አቶ ክቡር ገና መንግስት ብሔራዊ ባንክ ከበፊቱም በጥቁር ገበያ ላይ የሚደረጉትን ግብይቶች አልፈቀደም፣ አሁንም የተወሰዱት እርምጃዎች ያንን ለማጠናከር የተወሰነ ነው። ድርጊቱን የሚፈጽሙት ህገወጦች ነበሩ፣ አሁንም ህገወጦች ናቸው፣ ነገር ግን መንግስት ለጉዳዩ ትኩረት መስጠቱ መልካም ነው ሲሉ መናገራቸውን ጋዜጣው ዘግቧል። አቶ ክቡር አክለውም ውሳኔውን ተከትሎ በጥቁር ገበያ በሚደረገው ግብይት የአንድ ዶላር ዋጋ ከ100 ብር በላይ ደርሶ የነበረውን በመጀመሪያዎቹ ጊዜያት በማስተካከል ፖሊሲው ውጤት እያመጣ መሆኑን ያሳያል። ይህ እስከ መቼ ይቀጥላል የሚለው ገና አልታወቀም። የመጀመሪያዎቹ ምልክቶች ግን የተፈለገውን ዓላማ ለማሳካት እንደሚያስችል አሳይተዋል ብለዋል ሲል አዲስ ዘመን ጥቅምት 9/2015 ዘግቧል። በዚህ ዙሪያ የመንግስት ባለስልጣኖችን ለማነጋገር ያደረግነው ሙከራ አልተሳካም። ወደፊት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ እየተላለፈ ይገኛል።
@voaamharic የፌስቡክ #voaamharic የትዊተር ገጻችን ነው። ተከታተሉን፣ አስተያየቶቻችሁንም አጋሩን። ወደ ተከታዩ ዝግጅታችን ከመላፋችን በፊት በብዙአየሁ ደምሴ ተሰለሻላሉ ሙዚቃ ዘና ብለን እንመለስ።
ሃሉ አንቺ ብቻ ኮነሽ እንደምታይኝ ተሰልቻለሁ አንቺ ከመሃሉ አንቺ ብቻ ኮነሽ እንደምታይኝ አንቺ ብቻ ኮነሽ እንደምታይኝ
ባለቤትህ ጋር ምን ያክል በግልጽ ታወራላችሁ?
ኦ ኦ የቴጅ ሳይነጋገሩ ምን ወር ይቻላል ብለሽ ነው?
የምትነጋገሩ ከሆነ ታድላችኋል። ምክንያቱም በግልጽ መወያየት አለመቻል በብዙ ባለትዳሮች ብቻ ሳይሆን ጓደኛሞች፣ የስራ ባልደረባዎች እና ደግሞ ሌሎችም መሃል የሚታይ ችግር ነው። ብዙ ባለትዳሮች እንደው በትዳር መሃል ለሚፈጠሩ አለመግባባቶች እንደመነሻ አድርገው ይገልጹታል።
አንዲት በአሜሪካን ሀገር የምትኖር ወጣት ግን ለዚህ መፍትሄ አለኝ እያለች ነው። በትዳር ተጣማሪዎች ብሎም በማህበረሰብ ውስጥ ግልጽ ውይይት እንዲዳብር የሚያግዝ የጨዋታ ካርድ ነው የሰራችው። ወጣቷ ሃና በሹባ ትባላለች።
ሃና የራሷ የፈጠራ ውጤት የሆነው ይህ ውይይት የተሰኘ የጨዋታ ካርድ ከሰባ በላይ ጥያቄዎችን የያዘ መሆኑን ትናገራለች። ሰዎች ለጥያቄዎቹ የሚሰጡትን መልስ ተከትሎ የተሻለ ግንኙነትን ለማዳበር እገዛ እንደሚያደርግም ትገልጻለች። ሀብታሙ ስዩም ያነጋገራት ስለ ውይይት ካርታ አስቀድማ ታብራራለች።
በጣም አመሰግናለሁ ይሄድል ስለሰጠኝ። ሃና በርሶ ባላለው ያመጣሁት ምርት ያመጣሁት ፕሮዳክት ምንድነው? ውይይት የአማርኛ ካርታ ነው። ይሄም ደግሞ በአይነቱ የመጀመሪያውና ልዩ ቢሆንም ሰዎች ከመናቀው ካርታ ከተለመደው በቁጥር በፊደል መጥቶ ከመንጫወትበት ካርታ ለየት ያለ ካርታ ነው። ያም ደግሞ ምንድነው? እዚህ ጋር እንደምናየው ሁለት ፕሮጀክቶች ናቸው። እዚህ ጋር ሪሌሽንሺፕ ላይ የሚያተኩርና ሰዎች ደግሞ በጋራ ተሰብስበው ሲቀመጡ የሚያወሩበት ነው። ይህ ማለት ምንድነው? ሪሌሽንሺፕ ላይ ዛሬ ላይ አይደለም የጀመርነው የሚጀመረው አዲስ ሪሌሽንሺፕ ትዳር እንኳን መውጫው የቀለለበት እንጂ መቆየው አይደለምና በደንብ ካስተብነው ሰዎች ከተነጋገሩ 90% ፕሮብለሞቻቸውን መፍታት ይችላሉ ብለን እናምናለን በያስባለውላችንምና ያለ መነጋገር ነው። ነገሮችን አስቀምጠን መጨረሻ ላይ እንዲያርገሽኝ ተባብለው እንዳይገናኙ እንኳን ተቃቂመው ይለያያሉና ያንን ለማስወገድ እንደ ጀማሪ ነኝ። ሐሳቦቹ በዚህ ሊሚትድራቸው ያልኩኝ አይደለም ግን የሪሌሽን ሽፑ 72 ሐሳቦች 72 ካርታዎችን የያዘ ቦክስ ነው። ሁለተኛው ፕሮጀክት ደግሞ ሁለተኛው ካርድ ደግሞ ምንድነው? ሰዎች በግሩፕ በአል አለ በተለይ ከኮቪድ በኋላ ሰው ጋር ተሰብስበን አንድ ላይ ማሳለፍ ለምደናልና ያንን ነገር ስንሰበሰብ ማን ብዙ ጊዜ የሚያጋጩንን ነገሮች ወር ደግሞ ሴንሲቲቭ የሆኑ ኢሹዎችን ፖለቲካ፣ ሃይማኖት እንደዚህ አይነት ነገሮችን ስናነሳ ሁላችንም አንድ ላይ ማንሳተፍባቸው ነገሮች ሊሆኑ ይችላሉ። እነዚህ ጥያቄዎች ግን ያዙት ምንድነው? ሰልፍ ዴቨሎፕመንት ኦር ደግሞ የልጅነት የምናስበው እናልፈዋለን ዛሬ ላይ እንቆምበታለን ያለነውን ነገር ግን ዛሬ ላይ ስናየው በብዙ ነገር ተሻሽለንና አድገን የመጣንባቸው ሁኔታዎች አሉና እነሱ አይነት ጥያቄዎችን የሚያካትቷሉ።
ይሄን ነገር ወደ ህዝብ አምጥቼ ህዝብ እንዲጠቀምበት ማድረግ ፈልጋለሁ ወይ ማድረግ አለብኝ እንድትያደረገሽ የገፋፋሽ ጉዳይ ምን ነበር?
ሁልጊዜ የምናገረው ነገር ነው። ያንን የገፋፋይ ነገር ችግሩ መኖሩ ነው። ችግሩ የሁላችንም ቤት አንኳኩቷል። ሪሌሽንሺፕን አይተነዋል። ሰዎችን በአንድ ነገር አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም። ግን ልዩነታችንን እንኳን ተከባብረን ኦኬ አንተ ምርጫ ይሄ ነው የኔ ምርጫ ይሄ ነው ሁላችንም መንገዳችንን ይዘን ገን በጋራ እንሄዳለን የሚለውን ነገር አለማየት በአብዛኛዎቻችንን ያሁን ቲክቶክ ላይ ያለሁኝ ላይቭ ሰራለሁና በመሰራ ሰዓት ሰዎች ሲናገሩ እስቲ ስለነሱ እንኳን ተናገሩ ስል በአብዛኛው ሰዎች ሐሳብ ሰጥቼ ባለፈው እኔ ትናንት ላይ ያላወኩት ዛሬ ላይ ግን ያወኩት ኮንፊደንሴን ነው ይሄን ነው ስል ሰዎች ሐሳባቸውን ሲሰጡ ፒፕል ፕሌዘር ነበርኩኝ ይላሉ። ለምሳሌ ሰዎችን ይከተሉ ነበር። አዎ ማስደሰት በቃ ቅድሚያ መስጠው እነሱ መሄድ ይያልፈልጉ በዚህ ሀገር ስነግር ክለብ መውጣት ይያልፈልገች ሻማጨስ ይያልፈልገች አለመሄድ ይያልፈልገች ግን ደግሞ ጓደኞቿን ምታጣ የመሰላት ያንን ነገር ክሊር አድርገው አውርተው ተገላልጸው ፍላጎቷ ባለመግለጿ ግን ትሄድ ነበር። የሆነ ሰዓት ቆማ እስክታስተውልና ያንን ሞመንት እስክታውቀውና ለምን እስከዛረስ ጊዜ ፈጅብናል ለምን አንነጋገርም እንደ ጌም አድርገን ቀላል አድርገን በሪሌሽንሺፕን ብታዩ ዛሬ ላናገር እፈልጋለሁ ሲባል አንድ ሰው ራሱን አዘጋጅቶ ነው የሚጠብቀው። ምን ልባል ነው ምናምን ተብሎ ሊጣላ ነው ተዘጋጅቶ የሚመጣው ሊጣላም ባይሆን አትሊስት ዲፌንድ ሊያደርግ ነው ተዘጋጅቶ የሚመጣው። ግን እንደ ጌም ካርታ አድርገን ስታስበው ምን እንደምትስብ ራሱ አታውቀውም። የሚመጣው ካርድ ነው የሚያዋራህና ሳታስበው ነው የምታወራው ያ ደግሞ ትክክለኛ ነገርህን ያመጣል ብዬ አስባለሁ እኔ ያንን አምኜ ነውና ለጥያቄ ፕሮብለም መኖሩ ነው በቃ ችግሩ መኖሩ ይሄንን ነገር ተሰራ አድርጎኛል
እንግዲህ ለሁለት አይነት አገልግሎት የሚሉ የጨዋታ ካርዶችን ነው ያዘጋጀሽው በሰዎች መካከለ መልካም ግንኙነት ተግባቦት እንዲበረታ ለማድረግ አላማ እንዳላችሁ ነግረሽናል ያካተቻቸው ጥያቄዎች ምን አይነት ጥያቄዎች ናቸው ውይይት የሚጋብዙ መሆናቸው በመንድ ነው የምትመዝኙ
ያካተትኳቸው ጥያቄዎች በርግጥም ከተለያዩ ሰዎች የተሰበሰቡ ናቸው ለምሳሌ አንድ ሴናሪዮ ስነግርህ አንድ ጓደኛዬ አግብቶ ካየሁት ሁለት አመት ይሆነኛል ግን ተመልሼ መጥቻ ግንጨው ባለቤቴ እንደናት ስለው ተለያይተናል እኮ አለኝ እና እንደዚህ አይነት ያጋጠሙኝ ገጠመኞች ጽፌ ሰጥቻቸዋለሁ እነሱ ጥያቄዎቻቸውን ምንድን ነበር ዛሬ ላይ ስታስበው ትዳርህን ሴቭ ቢያደርግልኝ ብለህ ያሰብከው ነገር ቫልዩአችንን አልተዋወቅንም ነበር የፋሚሊ ቫልዩ ነው ትልቁ ነገር ለኛ እንድሱ አይነት ሐሳቦች አሁን እዚህ ውስጥ አሉ ከኢንትሮዳክሽን ይጀምራል ማለት መጀመሪያ ዴት ሲደራረጉ ሪሌሽንሺፕ ውስጥ ያሉ ትዳር ውስጥ ያሉ መጀመሪያ ሲተዋወቁ ምንድነው ቫልዩ ማድረግ ያለባቸው መሃል ላይ ሆነው ምንድነው ማወቅ ያለባቸው ትዳርስ እነዚህ በሶስት ተከፋፍዬ ለተለያዩ ሰዎች ኳሽነር ሰጥቼ እነሱ ሲመልሱልኝ ከዛ ያዘጋጃቸው ሐሳቦች ናቸው ከነሱ ያንንም ልክ ደግሞ አሁንም ደግሞ ይናገራሉ ኢሹዎቹ ሞኑ ሐሳቦቹ በዚህ 72 ካርታዎች ሊሚትድ አይደሉም ስቲል ይጨምራሉ ስቲል ይሄዳሉ እነኚህ ግን እንደመነሻ ሐሳብ ይሆናሉ እንደመነሻ ያወያያሉ ያነጋግራሉ ነውና የብዙዎቹ ሰዎች ተሳትፎ አለበት ስለዚህም ጀነራል ይሄ አብዛኛውን ይወክላል ብዬ አስባለሁ
አሁን እንግዲህ ተሰባዊና ደግሞ በግንኙነት ውስጥ ያሉ ሰዎች ያዳብሩት የሚገባው ነው ይሄ የሚያጠናክረው አይነት ጥያቄዎችን ያዘ የጨዋታ ካርታ ይፈልግሻል የምጭ ጊዜ ቅደሽ ምንድነው የሚሆነው በሌሎች ጉዳዮች ላይስ እንዲውይይትና ንግግር የሚጋብዙ ነገሮችን ለመስራት ያለሽ ቅድ ምንድነው ነው የመጀመሪያው ጥያቄ አብረሽ ደግሞ ኢትዮጵያ እንደምታውቂው የብዙ ግጭቶች ተንሰራፋባት ሀገር ሆናለች እንዲያለው ውይይትና ንግግር ሊቀርፉ የሚችለው ምን ፋይዳ አለው ብለሽ ታስቢያለሽ
ስለጠየከኝ በጣም አመሰግናለሁ አጋጣሚውን እየፈለኩ ነበር ለናይግሪክ የነበረው ቀጣይ የምመጣበትን ፕሮጀክት ስነግር ስራው ኦሬዲ ተጀምሯል ኦልሞስት መገባደዱ ላይ ነው ይሄንንም ኳሽነር እየጠበቅኩ ስለሆነ ነው መልሳቸውን እየጠበቅኩ ስለሆነ ነው በቲኔጀር ልጆችና በወላጆች መሃል ነው እየሰራው ያለው ያ ማለት ምንድነው ልጆች የሆነ እድሜ ላይ ሲደርሱ ወላጆችም ታይማቸውን ይሄ ኢንዲቪጁዋል ግለኝነት ይተዋቸዋል ስፔሱን ሰጥተውና ወላጆችም ሊነግሯቸው የሚፈልጉት ነገር ይኖራል ግን አርሊ ነው ብለው ያስባሉ ልጆችም ደግሞ ወላጆችን ሊጠይቁ ፈልገው ግን መሳፈር ነገር ይሆንባቸዋልና ያው ኩያ ጓደኞቻቸውን ነው የሚጠይቁት ከነሱ የተሻለ ሐሳብ አይሰጧቸውም ግን ይሄንን ካርድ ባዘጋጅ ሁለቱም መደጋገፍ ይችላሉ ሐሳብ እርግጠኛ ነኝ እናት ለሴት ልጅ ያለደረሰች ልጅ ጥሩ ምክር ልትሰጣት ትችላለች አባት ለደረሰ ልጅ ብዙ አይነት ምክር ሊሰጣው ይችላልና እንዴት ነው እነሱን ልጆች ሼፕ አድርገን እናወጣው ያ ነገር ቀደም እንዳልከው ወደ ሀገር ደረጃ የሚመራን ሀገር ማለት ምንድነው ስለ ህዝብ ነው ህዝብ ደግሞ ከየት መጣ ከታች ነው የመጣውና የመነጋገር ባህሉ በአብዛኛው በእኛ ውስጥ የለም ከላይ እስከ ታች ከታች ወደ እስከ ላይ በተሄድ ብዙ የለንም ባይነኝ እኔ ማለት ነው ስለዚህ ያንን ያዳበር ነው ከመጣን ዛሬ ላይ የምናየው መጨካከን ዛሬ ላይ የምናየው መከፋፋት ዛሬ ላይ የምናየው የኔ ይበልጣል የኔ ይበልጣል የኔ ከሁሉ በላይ ነው ማን ያንን ነገር በልዩነት ማመን ስንችል ነው ሰፖርት መደራረግ ስንችል ነው ያንን ነገር ስንግባባ ነው የምናስወግደው እና ያ ነገር እንግዲህ ቤዝ ነው ቢያስባለው ሰዎች መነጋገር መወያየትን ቢለምዱ ዛሬ ላይ ያለንበትን አስከፊ ጊዜ መወጣት እንችላለን በመዋደድ በመተሳሰብ ድሮም ልዩነታችን ውበታችን እንደሆነ እንደዛው ሆኖ ይቀጥላል ቢያስባለው
እጅግ በጣም አመሰግናለሁ እንግዳችን ስለሆንሽ መልካም እድል መኝልሻለሁ ለወደፊቱ ለምሰራቸው ስራዎች
Thank you so much እኔም በጣም አመሰግናለሁ
ደስ የሚል ጨዋታ ካርድ ነው እንጂ እንግዲህ የነን የውይይት ካርድ ግዢና ከባለቤትሽ ጋር እንደ አዲስ መተዋወቅ ነው
ጉዱ ፈላ በለኝ እንግዲህ ግን እንደዚህ አይነት ትዳር ውስጥ ብቻ ሳይሆን በማንኛውም ጓደኝነት ውስጥ አዳዲስ ጨዋታን ሳቅን የበለጠ መግባባትን የሚፈጥሩ ነገሮች ሊበረታቱ ይገባል ላለው ሃናን ከኛ ጋር ለነበረት ቆይታ እናመሰግናለን
ወደ ተከታዩ መሰናዶአችን ነው የምናልፈው። የቲያትርና የፊልም አዘጋጅ የሆነ አንድ የጥበብ ባለሙያ ነው የምናስተዋውቃችሁ። ኤልያስ ማዳ ይባላል።
ዳሪ እንዳልከው ኤልያስ የቲያትርና የፊልም ጸሐፊ እንዲሁም ደግሞ ዳይሬክተርና አዘጋጅ ይሁን እንጂ እሱ ግን ከሁሉም በላይ መምህርነቱን በሚጎላ ይናገራል።
አዎ፣ ኤልያስ አሁን ላይ ቴሌግራምና ክለብ ሃውስን የመሳሰሉ ማህበራዊ መገናኛ ብዙሃንን በመጠቀም በሳምንት 3 ጊዜ በተለያዩ ከጥበብ ውስጥ ካሉ ጀማሪና የበቁ ባለሙያዎች ጋር የመወያያ የተሰሰረና የማስተማሪያ መድረክ የሆነው ሲኒማ ጋለሪን ከፍቶ እየሰራ ይገኛል። ከኤልያስ ማዳ ጋር ቆይታ ያደረገችው ባልደረባችን ኤደን ገረመው ናት። ኤልያስ ራሱን ከሚያስተዋውቅበት ቆይታቸው ይጀምራል።
አመሰግናለሁ ድሉ ስለተሰጠኝ። ኤልያስ ማዳ ባላለው ባክግራውንዴ በትምህርት ቲያትር ነው። በኮሌጅ ተምሬያለሁ። እንደገና አዲስ አበባ ዩኒቨርሲቲ ፊልምም እንደዛ ፊልም ግን በግል ኮሌጅ። እዛ ደግሞ የሚታወቀው ብዬ ማስበው በመምህርነቱ ነው። እንግዲህ ተማሪ በነበርኩበት ጊዜ እስከዚህ ነው መምህር እስከሆንኩበት ድረስ ባሉት ጊዜያቶች የተለያዩ ቴሌቪዥን ድራማ፣ መጽሐፍ፣ አልፎ አልፎ መተው አይነት ተሳትፎዎች አሉ። በቴሌቪዥን ስክሪፕቶች አጫጭር መስኮት የሚባል በቴሌቪዥን ደግሞ ኢቲቪ ቱ የሚባል ኢቲቪ ቻናል ላይ አፍሪካና ዘውግ ረዥም ዓመት በኢትዮጵያ ቴሌቪዥን ድራማ ሲሰሩ የነበሩ ሙያተኞች አሉ። እነሱ ጋር አጫጭር ድርሰቶች መጽሐፍ፣ ከዛ ደግሞ ባላገሩ ቴሌቪዥን በተለይ ቅርብ ጊዜ ነው። እዛ ላይም በረዥም ጊዜ ሲሄድ የነበረ 3-2-1 የሚባል ከመድረክ ቲያትር በካሜራ ዝግጅት ወይ ደግሞ በዳይሬክቲንግ ስራ የነበረ ጎልቶ እንግዲህ የሚታወቀው ምናልባት በደንብ የሚታወቀው ብዬ ማስበው የነገና ልጁ የሚለው ፊልም ነው። እሱ ፊልም ላይ ዳታ አዘጋጅ ሆኜ ነው የሰራሁት። በጣም ጥሩም ልምድ የተገኘበት ስራም ነው። ዓለም አቀፍ መድረክ ላይም ሄዶ ሪኮግኒሽን እውቅና ያገኘ የትኛው ትጠራል ባል ሚመቸኝም ሞዶ መምህርነት ባሉ ሙያ ነው።
ንጋ አመሰግናለሁ ኤልያስ። ጥበብ ጠራችኝ ይላሉ ብዙዎች። ጥበብ ጠራችኝ ይባላል እና መቼ ነው አንተን እንግዲህ ወደዚህ ነገር የተሳብከው? ጥሪህን ያወቅከው መቼ ነው?
እሱ ንግግር እውነት ነው ብሰማለውም ያው እውነታም አለው። ሰው አውቆ ራሱ ሲገባ እኔ ባጭሩ ለማስቀመጥ በሁለት መልኩ ባወራው ደስ ይለኛል። በጣም ሃይ ስኩል ወይ ኤሌመንተሪ ያለው ሚዲያ እንደዚህ ሳተፋለሁ ለተሳትፋለሁ ምናምን መልሶ አይደለም። ልክ በቃ 12 ክፍል ጨርሼ ክረምት ላይ ሰፈራችን የሆነ ኮርስ ሲሰጥ ለሁለት ወር ምናምን ጓደኛዬ ቤት ሲሄድ ነው አይቼ፣ ማናቸው ምንድን ናቸው ስለሆነ ኮርስ ይሰጣሉ እንውሰድ እንዴ ተባብለን ገባን። ስነ ጽሑፍና ቲያትር የሚሰጥ አጭር ኮርስ ነው። ከዛ ተቀላቀል ወደድኩት። በቃ በዛው ነው የቀጠለው ወደ ኮሌጅ ትምህርት ምናምን እያለ አንደኛው ይሄን ነው ማነሳልሽ። ግን በኋላ ምን ምራቄን ሲወጡ ስመጣ ሳብሰለት ስል ኬት መጣ ብዬ ሳስብ አባቴ ልጅ እያለን በጣም ለአርት ትኩረት እንድንሰጥ ያደረግ ነበረ። በኋላ ነው ያወቅኩት ይወልሻል ሰው ምንጩ እዛ ጋር ተጠረቃቅሞ የመጣ እንደሆነ አሁን ይሰማኛል። ልጅ ሆነን ለምሳሌ ዩኒቨርሲቲ እንኳን ያላገኘሁትን የጸጋዬ ገብረ መድኅን አሁን ወይም ፐፑ የሚለውን ተውኔት፣ የመንግስቱ ለማ ስብስቦች፣ እንዲህ አይነት የቲያትር ጽሁፎች ነበሩ ቤታችን እና እንድናነብ ያደርጋል። ኢቨን ቲቪ ላይ የሚታይ አንድ ሙዚቃ ካለ ውዝዋዜ ካለ በተለይ እኔም ጠርቶኝ ቲቪ ላይ ያየሁትን ነገር መልሼ ቤት ውስጥ ለነሱ ፐርፎርም እንዳደረግላቸው ያደረገኝ ነበረ። ልቦለዶች እንዳነብ ያደረግ ነበር። መጽሐፍ ቅዱስን ግን በቁጥራችን ልክ ሁሉ ገዝቶ ሰጥቶን እንድናነብ ያደረግ ነበር ሲላል ያ መጽሐፍ ቅዱስ። እና አሁን ሀሳቤ ከገባሽ በቃ ይሄ በኋላ ያወቅኳቸው እና ምናልባት የሱ ጥርቅም ሊሆን ነውን ብዬ አምናለሁ። በቃ አብረን እስካሁን አለ።
እንግዲህ እንደ ወጣት በጥበብ ዘርፍ ውስጥ የራስን ስም መትከል ከባድ ነገር ነው። ራስን ሆኖ መውጣት መብቃትም ከባድ ነው። ምክንያቱም እንዴት ነበር ያንተ ጉዞ? ምን አይነት ተግዳሮቶች ከባድ ነገሮችን አስተናገድክ ባለፉት አመታት?
እርግጥ አሁንም መንገድ ላይ እንዳለ ሰው ነው ራሴ ማየው። ጆርኒ ነው ጉዞ ነው ብዬ ስለማምን ጊዜም እየተለወጡና ግን ከፍ ያሉ እያደጉ መጓዝ ነው እየሰለማመን ሁሉ እንደዛ ነው ማስበው። ግን እውነት ለማውራት እንደብዙ ወዳጆቼ ደግሞ ኢትዮጵያን በዚህ ነው ሰሰራ ለችግር ምንድነው ብዬ ሳስብ አንደኛው ኢኮኖሚካል ችግር ነው። አሁን ድረስ ያለን የብዙዎች ደግሞ የታናናሾች ማየው ነውና ምሳሌ አንድ ሐሳብ ግን አንዱ የሚይዘው ማነቆ የሚሆነው ኢኮኖሚካል ፕሮብለም ነው። ሌላኛው ለምሳሌ በአካባቢሽ ያሉ ሰዎች የለም ወይ ከሙያ ውጪ ያሉ ሰዎች ሆነል ሰፋር ግን ስለመጣ ባገርም ደረጃ ሊባል ይችላል ለጥበብ የተሰጠው ግምት ግንዛቤ የተሰጠው ትኩረት ወይስ እናስብ ማህበረሰቡ ለአርት ለአርቲስት ዲሞራል ስላለ ሰው የሚሰጠው ግምት ልክ ሙያውን እንደ ትርፍ ሙያ ሁሉን ያንገበግበኝ ነው። በነገራችን ላይ ያሉን ፕሮጀክቶች ይዘን ስንዲውስ ሰዎች ጋር ባለሀብቶች ጋር ሲኬር ለምሳሌ አንድ ስራ ለመስራት ፋይዳው ራሱ ማያቆጣለ ለገንዘብ ጥቅም ብቻ አስበው ምናልባት ምን ያመጣልኛል ሊሉ ይችላሉ። ግን ኪነጥበቡ ለሀገርም ያመጣው ለማህበረሰብ እሱ አንድ የሚያደርግም እሱ አታገኝም። እና በግል ግን ሰው ያው ማንም እንደሚገርመው አፕስ ኤንድ ዳውን ይኖራል። ግን መማሪያ እያደረኳቸው ጊዜ ወደፊት ነው ጉዞ።
መልካም። እንግዲህ ገና በወጣትነትህ ማስተማር መርጠሃል የምታየው ክፍተት ስላለ ይመስለኛል ደዛ ያገባኸውና እንዴት ነው ፊልምና ትወናን ወደ ማስተማር ፊትህን ያዞርከው?
መጀመሪያ እንዲሁ መምህር አከብራለሁ በፊት ካልሆንም በፊት እውነት ለማውራት አሁንም ያ ክብር ያለኝ ለትኛውም ሌቭል አስተማሩኝ መምህራና ይህን እንደሚሰራ መስራት እንደሚፈልግ ሰው አንዱ ክፍተቱን ይሞላል ብዬ ማስበው ማስተማር እንደሆነ ሰማኛል። እሱንም ስገባበት ደግሞ በአጭርም ፎርሲውን በጣም በቋሚነት በሚማሩበት ትምህርት ወይ ሌቭል ፎር ነው የምንለው እኛ ወይ ዲፕሎማ ይሆናል የሚማሩ ተማሪዎችን ሳገኝ በተቻለ መጠን ወደ ሙያው ተቀላቅለው በሆነ እውቀት በሆነ ክህሎት ከዛ ደግሞ ከፍ ባለ ደግሞ ጥሩ ስነ ምግባር የሚሰሩ የፊልም ሙያተኞች ሆነው ሁሌም እንቀናበት ሌላ ሀገር ሌላ ዓለም እናየው እንዲኖረን በጣም ትንሿ እንቅስቃሴች ነች ብሎ በማሰብ ነው። እና ማቆሞም አይነት አይደለም በነገራችን ላይ የትኛውም ህልሞች ቢኖሩ በጣም መወደው ስለሆነ እሱንም ፋሽን የማስተምረው የሚቀጥለውም እንደሆነ ነው የሚሰማኝ።
ሲኒማ ጋለሪ የተሰኘ ነገር ጀምረሃል። በቴሌግራም በጣም ብዙዎችን አሰባስበህ ቪዲዮዎችን የተለያዩ ጽሁፎችን ፒዲኤፍ ጽሁፎችን እያጋራህ እየታደርጋለህ። እሱ እንዴት ነው የተጀመረው? ምን አይነት ነገሮችስ አፈራሁበት ትላለህ?
የተጀመረው ከማስተማር ፍላጎት የተወለደ ነው። የዛ አካል ነው። ክላስ ውስጥ ተገናኝቶ መማማር አለ። ሌላው ደግሞ አንዱ ይዞልን የመጣው ቴክኖሎጂ እንደዚህ አይነት ማህበራዊ ሚዲያዎች ናቸውና የሲኒማ ጋለሪ ሐሳብ ማስተማር ብቻ እንዲይዝ አልፈለኩም። እና አንዱን ቀን ሰኞ ሮባር ብነው ያለን እንዲህ ይረዝምና በጣም ብዙ ጥሩ ሲኒማ ከስድስት ሊሄድ ይችላል 3 ሰዓት ሁሉ ሊቆይ ይችላል ማለት ነው። እና ሰኞ ሰኞን ውይይት መርሃ ግብር ነው ሐሳቡን ሪፍሌክት እንዲያደርግ። ቀደሜ ግን በሶሻል ሚዲያው ላይ ዳውም ላይ የሚሆን ፌስቡክ ላይ የዛሬውን ርዕስ እያልኩ አስተዋውቃለሁ ሰዎች ሬዲ እንዲሆኑ። እዛ አንድ ርዕስ ላይ እንወያያለን በጣም ይሆን ሀሜት ወይ ደግሞ እንደው ዝም ብሎ ርባና የሌለው ግን ደስ የሚል ሲወራ እንደ አይነት ርዕሶች ሳይሆን ሁሌም ያስጨንቀን ለውይይትም የተነሳው ርዕስ አውርተንበት ተጨቃጭቀን ሪፍሌክሽን ሀሳቦቻችን አንጸባርቀን መጨረሻ አንዳችን የሚይዘው ቁም ነገር እንዲሆን ፈልጋለሁ። እና አንደኛው እሱ አይነት አኬር ነው። የሮብና አርቡ ግን ኦልሬዲ በኦንላይን የማስተማር ማለት ይቻላል። አጋጣሚ ሆኖም ደግሞ ባለፈው አርብ ነው የስክሪን ራይቲንግ ወይ ደግሞ የፊልም ሰታጣፍ ኮርስን ጨረስኩት ማለት ነው። አሁን ከአንድ ሳምንት በኋላ የፊልም ዳይሬክቲንግ ወይ የፊልም ዝግጅት ኮርስ ይጀምራልና ከነዛ ሐሳብ የተወለደበት በጣም በጣም የደነቀኝና ያልጠበቅኩት እየሆነ ያለው ብዙ አዳዲስ ሰዎችም ከዛ ደግሞ ፊልሙ ላይ ያሉ ሙያው ላይ ያሉ አንጋፋ ምንላቸው በግል እንኳን ማደንቃቸው ቀረቤት አርግት ቢኖረንም እንደ ደግሞ እንደ ሙያተኛ ማከብራቸው ሰዎች ይሳተፉበት ነው። ኦንላይን ይሳተፋሉ፣ ሀሳባቸውን ያወራሉ። ይህን እንግዳም አረጋቸዋለሁ እኔ ሰኞ ሰኞ ባልኩሽ ሴሽን እና ምን ፈጠረ የሆነ እውቀት ከመወራወር ባለፈ ልምዶች ሼር ማድረግ ኔትወርክ ደግሞ እንዲፈጠር እንዲ የእርስ በርስ ግንኙነትም ትውውቅም እንዲፈጠር ያደርጋልና መልክ ይዞ እየሄደ ነው እንግዲህ የግሩፕ።
እሺ እሺ፣ በጣም አመሰግናለሁ ኤልያስ ለነበረን ቆይታ።
እሺ፣ አመሰግናለሁ።
ኤደንን ከቲያትርና የፊልም አዘጋጅ እንዲሁም በማህበራዊ ሚዲያዎች ላይ እውቀቱን ያጋራ ከሚገኘው ኤልያስ ማዳ ጋር ለነበራቸው ቆይታ እናመሰግናለን። ወደ ቀጣዩ አሁንም ከፊልም ጋር የተያዘ ዘገባ ከመላፋችን በፊት ግን አድማጮቻችንን በአንድ ሙዚቃ ዘና ብናደርጋቸው ምን ይመስልሻል? ሊሊ
ይቻላል ገሬ። በጣም ተወዳጅ ሆነውን ድምጻዊ ጆሲ ጎሲ በቅርቡ ደብዳቤው ሲያወጣውን አዲስ ነጠላ ዜማ ጋብዘናቸው ለምን አንመለስም?
መልካም
አብረን ካየን ቦታ ሄደሽ ፍቅር በትዝታ ይህ ግዜ መንገደኛ ለጭ ቆሟን መለከኛ ደብዳቤው ይወጣኝ ከአይኔም አመለጠኝ ከንፈርሽ ለምን መታየ ካትሟል ብርሃኑ ረግ ደብዳቤው ይወጣኝ ከአይኔም አመለጠኝ ከንፈርሽ ለምን መታየ ካትሟል ብርሃኑ ረግ
ሲኒማ ቤት መታየት ሲጀምር ቀድመው ተሰልፈው ካዩት ተመልካቾች መካከል አንዷ እንደነበር ሰምቻለሁ።
እንዴ መጠርጠሩስ! አንደኛ ከፊት ተሰላፊ ነበርኩ እና ደግሞ አይቼው ስወጣ የተሰማኝን ኩራት ጋር ልገልጽልህ አልችልም። እጅግ በጣም ልቤን ሙሉ ያደረገ ፊልም ነው። በተለይ ደግሞ ብዙ ጊዜ በእንደዚህ አይነት የጥበብ ስራዎች ውስጥ ታሪካቸው የማይነገርላቸውን የአፍሪካ ሴቶች ጀግንነት አጉልቶ ማሳየቱ ትልቅ ቦታ እንድሰጠው አድርጎኛል።
አንቺ ብቻ አይደለሽም። ከወር በፊት ሆሊውድ ለይታ ያበቃውና ለመጀመሪያ ጊዜ ሙሉ ለሙሉ በጥቁር የፊልም ባለሙያዎች በተለይ ደግሞ በአብዛኛው ሴቶችን ያሳተፈው The Woman King የተሰኘው ፊልም የበርካታ ፊልም አፍቃሪያንን ቀልብ የሳበ ነው። በተለይ ደግሞ በአፍሪካና ከአፍሪካ ውጪ የሚኖሩ አፍሪካውያን ትልቅ አድናቆት እየቸሩት ነው።
ግን ደግሞ የአሜሪካ ድምጽ ዘጋቢ ፔኔሎፔ ፓኦሉ እንደዘገበው ዛሬ ቤኒን እየተባለች የምትጠራውን የምዕራብ አፍሪካ ዳሆሜ ግዛትን ከዘመናት በፊት ይጠብቁ የነበሩ ሴት ተዋጊዎችን የሚያሳየው ፊልም ምስጋና ብቻ ሳይሆን ትችትም እያስተናገደ ነው።
ለምሳሌ አንዳንድ ተቺዎች አፍሪካውያን በፊልሙ ውስጥ የነበራቸው ተሳትፎ አነስተኛ መሆኑን ይገልጻሉ። ዘገባውን ወደ አማርኛ መልሰሽ ያስተናዳሽውን ተከታትለን እንመለሳ ሊሊ።
ሆሊውድ በውጭ ሰዎች እይታ ካልሆነ በስተቀር አፍሪካ ወይም አፍሪካውያንን እንብዛም አያሳትፍም። ዘ ወመን ኪንግ ወይም ሴቷ ንጉስ የተሰኘው አዲስ ፊልም ግን እንደዚህ አይደለም። ፊልሙ በጀነራል ናኒስካ የሚመሩትና አስደናቂ ብቃት ያላቸው ሴቶችን ያሳባሰቡት የአጉጂ ተዋጊዎች ጠላቶቻቸው የሆኑትን አውሮፓውያንና አፍሪካውያን የባሪያ ነጋዴዎችን ሲገድሉ ያሳያል። የአካዳሚ ሽልማት አሸናፊ ቪዮላ ዴቪስ ባህሪዋ ወክላት ከምትጫወተው ጦረኛ ገጸ ባህሪ ጋር እንደሚመሳሰል ትናገራለች።
I saw myself within the same way I see my white counterparts.
እኔ ራሴን ልክ ነጭ ጓደኞቼ እንደማየው በተመሳሳይ መንገድ ነው ያየሁት። ግን ወደ ዓለምና ወደ ፊልሙ ኢንዱስትሪ ስመጣ ነው ዓለምና ኢንዱስትሪው በተመሳሳይ መንገድ እንዴት እንደማያዩኝ የተገነዘብኩት።
The Aguji's story many know about it, heard about it.
ስለ አጎጂ ታሪክ ብዙዎች ያውቃሉ ሰምተዋል። ነገር ግን በፊልም መልክ ማየት የተለየ ተሞክሮ ነው።
ኒውዮርክ ግዛት በሚገኘው ሲቲ ዩኒቨርሲቲ የሚያስተምሩት ቡካሪ ሳዋዶጎ በፊልሙ ዙሪያ ስሜትን የሚቀሰቅስ ደስታና ትችትም እንዳለ ይገልጻሉ።
This is African stories but in terms of how
ይህ የአፍሪካ ታሪክ ነው። ነገር ግን እንዴት እንደተወከለና ፊልሙ እንዴት እንደተሰራ ስንመለከት ከፊት ለፊትም ሆነ ከካሜራ ጀርባ በፊልሙ ውስጥ የአፍሪካውያን ተሳትፎ አነስተኛ ነው።
በደቡብ አፍሪካ የተቀረጸውን ዘ ወመን ኪንግ ለመስራት 50 ሚሊዮን ዶላር ፈጅቷል። ፊልሙን ፕሮዲውስ በማድረግ እንዲሰራ የረዳችው ካቲ ሹልማን እንደምትለው ሆሊውድ ፊልሙን በገንዘብ እንዲደግፍ ለማድረግ ከፍተኛ ትግል ተደርጓል።
The Black Panther opened a certain door, right? The Black Panther said, "Imagine an African nation with a
Black Panther." የተወሰነ በር ከፍቷል አይደል? ብላክ ፓንተር አፍሪካ ተጽዕኖ አድራጊ መሆን ቢችል ብለን በአይነ ህሊናችን እንድንስል ያደረገን። እኔ ደግሞ ለምን በአይነ ህሊናችን ብቻ እንስላለን? በእውነተኛው ዓለምም ተጽዕኖ ማድረግ የሚችል ተቋም ያለው በአፍሪካ ነው ላለው። እነዚህ ሁሉ ወደፊት የምናልፋቸው ደረጃዎች ናቸው።
በፊልሙ የተሳተፉት ተዋናዮች ለውጊያው ትዕይንት በከፍተኛ ሁኔታ መሰልጠናቸውን አመንዛ የተሰኘውን የአጎጂ ተዋጊ ገጸ ባህሪ ወክላ የተወነችው ሺላ አቲም ትናገራለች።
በዓለም ላይ ካየናቸው ጥቂት እጅግ አስደናቂ ተዋጊዎች መካከል የሚመደቡት እነዚህን ሴቶች ለማሳየት ነው የሞከርነው። በትክክል ሰርተን ማሳየት ነው የፈለግነው።
የዳሆሚ ንጉሳዊ ግዛት ሌሎች አፍሪካውያንን ለባርነት በመሸጥ መሳተፉን በመግለጽ ፊልሙ እንዳይታይ የሚጠይቅ የአድማጭ ጥሪ ተደርጓል። ሆሊውድ ሪፖርተር የተሰኘው ሚዲያ እንደዘገበው ግን በአሜሪካ በነበረው የፊልሙ የመክፈቻ ቀዳሚና ሁድ ብቻ ከተጠበቀው በላይ የሆነ 19 ሚሊዮን ዶላር ገቢ አስገኝቷል። ፊልሙ በይፋ መታየት ከጀመረ በኋላ የተካሄዱ የተመልካቾች ግምገማ መሰረትም ፊልሙን ለመመልከት ትኬት ከገዙ ተመልካቾች መካከል 58 ከመቶ የሚሆኑት ሴቶች መሆናቸውንና 56 ከመቶ የሚሆኑት ደግሞ ጥቁር የፊልም ተመልካቾች መሆናቸውን አመልክቷል።
You know, it is a fact that women are the primary buyers of content.
ሴቶች የየትኛውም ይዘት ቀዳሚ ገዢዎች መሆናቸው የሚታወቅ ነው። ይህ ፊልምን፣ ቴሌቪዥንንና የፊልም ስርጭት አውታሮችንም ይጨምራል። ስለዚህ እየጠየቀን ያለነው ለአናሳው ሳይሆን ለብዙሃኑ ተመልካች ፊልም እንዲሰራ ነው።
በፊልሙ ዙሪያ ውዝግብ ቢነሳም በአፍሪካና ከአፍሪካ ውጪ በሚኖሩ አፍሪካውያን ዘንድ ትልቅ ደስታ መፍጠሩን ሳዋዶጎ ይገልጻሉ።
And they can really identify with it even more.
በተለይ ደግሞ ራሳቸውን በውስጡ ያዩበታል። ዛሬ ጠዋት እንኳን ሁሉም ሰው ፊልሙን ለማየት እንዲሄድ የሚጠይቅ ጽሑፍ በማህበራዊ ሚዲያ ተለጥፎ አይቻለሁ። ምክንያቱም ይህ ፊልም ስለኛ ነው። ስለዚህ በስደት የሚኖር ማህበረሰቦች ፊልሙን ሄደን በማየታችን ኩራት ይሰማናል።
ቪዮላ ዴቪስ ለጥቁር ህዝቦች በተለይም አፍሪካና አሜሪካ ስለሚኖሩ ሴቶች ሌሎች ተጨማሪ ፊልሞች እንዲሰሩ ትፈልጋለች።
We've got to normalize it.
Listen, we've been here just as long as everyone else.
የተለመደ ነገር እንዲሆን ማድረግ አለብን። እንደ አውሮፓውያን አቆጣጠር ከ16 12 አንስቶ ሆኖ ከዚህ በተለያየቅም እዚህ ቆየ ነው። እንደማንኛውም ሰው እዚህ ቆይተናል። ግን እኛም ሰው ነን።
በፒኔሎፒ ፓኡሉ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁ እያመሰገንን ሰላም ደህና ደሩ። Thank you.